ዙሪያው በቸሪደር ያሳደገኝ መንደር በቸሪደር ዙሪያው በቸሪደር ያደግኩበት አገር
Let's suppose that you're writing a really important email to a colleague.
WWE AM 1100 ላይ በቀጥታ የሚተላለፍላችሁ የአትላንታ ኢትዮጵያኖች ኮሚኒቲ የሬዲዮ ፕሮግራም ነው። ከፕሮግራሙ ጋር እኔ ዮናስ ታምሩ፣ ኤርሚያስ ካሳና ሳሚ በጋራ በመሆን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ተቆዩ። በጋራ ጋብዛለን። ዛሬ የእናቶች ቀን በኢትዮጵያ ኮሚኒቲ ሴንተር በታላቅ ድምቀት እየተከበረ ያለው እንግዲህ እዛ እየተገኛችሁ ግብዣችን እንድትከታተሉ እንጋብዛለን። በተጨማሪ የዛሬ ፕሮግራማችን ታላቁ የታሪክ ምሁር ፕሮፌሰር ኃይሌ ላሪቦ ስቴዲዮአችን እንግዳ ናቸው። ከሳቸው ጋር ስለ አገራችን፣ ስለ አረንጓዴ ቢጫ ቀይ ባንዲራችን አንዳንድ ጥያቄና መልስ እናረጋለን። ፕሮፌሰር ኃይሌ ላሪቦን መጠየቅ የምትፈልጉ ካላችሁ እንዲወይ እንዲመለስላችሁ የምትፈልጉ ጥያቄ ካለ በ04-603-8770 ላይ የደወላችሁ መጠየቅ ትችላላችሁ። አሁን ወደ ፕሮግራማችን።
የሰገደላት ውበቱን ያችን የቃል መስታየት ሞቶ ቀደማት ቴዎድሮስ ቆሞ ስቃይ ዋላለ ማየት የወደቀላት
Yambe na ta gar kyu na ka to masai rasas
ሰላም ጤና ስትልን በድጋሚ የተከበሩ ክቡር ፕሮፌሰር ታላቁ ሞራችን ሀሊላሪቦ በስቱዲዮ ተገኝተዋል። ክቡር ፕሮፌሰር እንኳን ደህና መጡ። ጥሪያችንንም አክብረው ኮሚኒቲያችንን ለማገልገል እዚህ ስቱዲዮ ድረስ ስለመጡ እጅግ በጣም አርጌ በአድማጮቻችንና በኮሚኒቲያችን ስም እጅግ በጣም አርጌ አመሰግናለሁ። እንኳን ደህና መጡ ፕሮፌሰር።
እሺ ስለጋበዛችሁን እግዚአብሔር ይስጥልኝ። እኔም በጣም አመሰግናለሁ። ሰላም።
እሺ ፕሮፌሰር እንዲያው ወደ ቀጥታ ወደ ፕሮግራማችን ከመግባታችን በፊት ስለ እናቶች ቀን ዛሬ እናቶች ቀን ነው። በኮሚቴያችንም ይሄንን ፕሮግራም በሰፊው አዘጋጅቶ እናቶቻችንን ለማክበር ክብራችንን ፍቅራችንን ለመግለጽ በኮሚቴያችን ተዘጋጅቶ እየጠበቀ ነው እናቶችን። እስቲ ስለ እናቶች በዓል አመጣጥና ከኢትዮጵያኖች ጋር የሚያያይዘው ነገር ካለ ስለ እናቶች ቀን አንዳንድ ነገር ቢሉት ትንሽ።
እውነቱን ለመናገር እኔ በዚህ በዓል ተዘጋጅቼ አልመጣሁም። ግን የተዘጋጀሁት በፍጹም ሌላ ነገር ነው። እንግዲህ የእናቶች በዓል ታሪኩን እኔ አላውቅም። በዚህ ምክንያት ማለት የምፈልገው ከባለቤቴ ልጀምርና እንኳ ለዚህ በዓል አደረሳችሁ። እንግዲህ እናትነት በአውሮፓ ሲጀመር አዲስ ነገር ነው፣ ለኛ ግን አይደለም። አፍሪካውያን ሴቶችን በጣም እናከብራለን። አውሮፓውያን ግን ይሄ ድምጽ መስጠት እስከ ጀመሩበት ጊዜ ድረስ ሴቶች እንደ እቃ ነበር የሚመቱት፣ ድምጽ መስጠት አይፈቀድላቸውም ነበር። በዚህ ምክንያት እንደ ለየት አድርጎ ነው የሚያቀርቡት ያሉ። በእኛ ሀገር ግን ይሄ ታሪካችን እንደመሰክረው ሴቶች የቤተሰቡና የህብረተሰቡ ምሰሶ ናቸው። እንግዲህ እንኳን አደረሳችሁ እንኳን ደስ አሰኛችሁ ወፈንድ ሀገሩ ነው የሚጮህ የሚዘፍነው ይባላል። በዚህ ምክንያት እኛም እንደ ሀገሩ ማድረግ አለብን ብዬ የኔን ዕውቀት ማነስ የእናቶች ታሪክ በዛው ላጠቃልል።
አመሰግናለሁ። እንግዲህ ያው እናቶች በኢትዮጵያ ታሪክ ውስጥ እንደው ግንባር ቀደም ተዋናዮች ናቸው እናቶችና ሴቶቻችን ከነ ንግስ ሳባ ጀምሮ ምንሃል ታሪክ እንደሰሩ በእውነት ይህን ሰፋ ያለ ፕሮግራም ይዘንበት የእናቶችን ቀን በተመለከተ እንደው ይግድ አመት ተበቀን ሳይሆን አንድ ቀን ፕሮግራም ይዘን እናት እንዴት ናት? እናት ከሀገር ናት? እናት ሚስት ናት? እናት እህት ናት? እናት ሁሉ ነገር ናትና በዚህ ላይ ፕሮፌሰር አንድ ቀን ፕሮግራም ይዘን ሙያዊ ማብራሪያ እንደሚሰጡ ተስፋ አደርጋለሁ። አሁን ወደ እናቶችን የሚያስተውስ አንድ ሙዚቃ እንጋብዝና ወደሚቀጥል ፕሮግራማችን እንሄዳለን። እሺ እንግዲህ በጣም ደስ የሚል በትዝታም የሚወልድ ዘፈን ነበር። ፕሮፌሰር ካርድ ወደ ጥያቄ ወደ ዋናው ጥያቄ ከመግባት በፊት እስቲ ለአድማጮቻችን ግልጽ ቢያደርጉት አንድ ጊዜ በሰጡት ኢንተርቪው ላይ የተለያየ ኮንፊዥን ተፈጥሮ ነበርና በስራቸው ላይም አደጋ ተፈጠረ እስከማለት ድረስ ተደርሶ ነበር። ግማሹ ከስራቸው እንዳይቆዩ የሚል ግማሻችን ደግሞ ነው ትክክለኛ የታሪክ ምሁራችን ምንም አይነት ችግር የሚያስከትል ኢንተርቪው አልሰጡምና መቀጠል አለባቸው የሚል ፒቲሽን ተሰብስቦ ነበርና እስቲ ለአድማጮቻችን ይሄንን ሁኔታ ግልጽ አድርገውት ከዛ ወደሚቀጥለው ፕሮግራማችን እንቀጥል።
እሺ ለጥያቄ በጣም አመሰግናለሁ። እውነት ነው አንዳንዶቹ ከስራ ይበልጥ ከስራ እንዲባረር ብዙ ደብዳቤ ጽፈዋል በድርጅትም መልክ በግለሰብም መልክ ከዚያም ደግሞ ፊርማ አሰባስበው ነበር። ለፊርማው እንግዲህ እንዲፈርሙላቸው ፈለጉት ወደ 1500 ሰው ስለነበረ ከ1100 ምናምን በላይ ስላላገኙ እስካሁን ድረስ በዛው ነው ቆሞ ያለው። ግን ትልቁ ችግርና እነዚህ ሰዎች ያልተረዱት ነገር ምንድነው? በአካዳሚክ ዓለም አውሮፓውያን ይልቁም በምዕራብ ዓለም ሌላው ቀርቶ የእኛንም ቢረዱት እንግዲህ በጣም ጥሩ ነበረ። ሰው በሐሳብ ከተለያየ ከስራ የሚባረርበት ምክንያት የለም። ምክንያቱም ከሐሳብ ዩኒቨርሲቲ ማለት በሐሳብ ሰው እንዲለያይ ሐሳብ ለሐሳብ እንዲፋጭ የተደረገበት ቦታ ነው። በዚህ ምክንያት የሐሳብ ነጻነት አለ። ሄዶ ድርጅቱን እኔ ነኝ የምወክለው በድርጅቱ ስም ነው እናገራለሁ እስካላለ ድረስ የሚጠበቅበት ለየት ያለ ሐሳብ እንዲያቀርብና በህብረተሰቡ መካከል መነጋገር የሐሳብ ለሐሳብ መጋጨት እንዲፈጠር ዋና ማድረጉ ራሱ ወደ ከፍተኛ ማለት ቦታ እንድታገኝ ያደርጉሃል። በዚህ ምክንያት እነዚህ ሰዎች ያደረጉት እሱን ነው። አንድ ግን ለመንገር የምፈልጋችሁ ነገር ካለ ይሄ አንድ መጀመሪያ ጊዜ አይደለም። በ2000 መካከል ገና እንደተጀመረ በዚያ አካባቢ ደግሞ በዋሽንግተን አካባቢ በሚገኘው ኢትዮጵያዊነት በሚል ሬዲዮ ላይ ወደ 10 ቃለ ምልልስ ሰጥቼ ነበር። እኔ የምመለከተው የኦሮሞን ህዝብና የኦሮሞን ታሪክ በተመለከተ ነው። ያኔ ልክ በዙሁ መልክ ለብዙ ድርጅቶች ለሲአይኤ ለኤፍቢአይ ለኮንግረስ ይሄ የውጭ በአፍሪካ ጉዳይ የምናገሩበት ቅርንጫፍ ለፕሬዝዳንት ለሊቀመንበር ለዲኔ ለፕሮፖስተ በሙሉ ጽፈው ነበር። የጻፉት ደግሞ አንድ 2 ነው 3 ገጽ የሚሆን ከልክ በላይ ብዙ ጣጣ ውስጥ ለመፍጠር የሚችል ነበርና ያኔ ፕሬዝዳንት ራሱ መጥቶ ይሄን ብለህ እንደሆነ ተገቢ አይደለምና መልስ ስጥ ብለው መልስ ሰጥቼ ያ ራሱ ያቀነባበረው ሰውዬ ያኔ ዶክተር አሰፋ ገለታ ነው የሚባለው ምንድነው ከኛ በላይ ያለው መንግስት ማን ነው የሚባለው እዛ ያስተምር ነበር ከጠበቃዬን ተላከለት። ከዛ በኋላ መስመር እንዲይዝ አድርገውትና ከዛ በጣም ተገሎ ነበር። አሁን ይሄ ነገር ስመጣ እንግዲህ አገምግሞ ተነሳ። ስሙን አላወጣም ግን ከኋላ ሆኖ ያቀነባብረን ከነበሩት አንዱ እሱ ነበር። ይሄ ለመጀመሪያ ጊዜ አይደለም ማለቴ ነው። በቃል ሐሳብ በሐሳብ ማሸነፍ ሲያክቱት የሚሄዱት ወደ እንጀራ ነው። ይሄም በኢትዮጵያ ታሪክ ውስጥ በጣም ከፍተኛ ግፍ ነው የሚባለው ነገር ነው። ምክንያቱም በሰው እንጀራ በኢትዮጵያ ታሪክ ውስጥ አትገባም። በዚህ ምክንያት እነዚህ ሰዎች እንደዛ አድርጎ ነበር። ያኔ ፕሬዝዳንት መልሰን ካየ በኋላ አይ በቃ ተዋቸው እነዚህ የሚረቡ አይደላቸው ብሎ በቃ መስግኖኝ ነው ተወው ደብዳቤውን ምዛ አስቀመጠ። ይሄ እንግዲህ ግን የከፋ ምንድነው ቤተሰቦቼንና ልጆቼን ባለቤቴን በኢንተርኔት ላይ አስቀምጠው አንድ ኦሮሞች ተሰብስቦ አንድ ትግሬን ሲገሉ ና ከዛ የሰጡት ምንድን ነው እኔ ነኝ የገደልኩትና ስልኬ ይሄ ነው ይሄንን እየደወላችሁ ጠይቁኝ ይነግራችኋለሁ ብለው ስላስቀመጡ ላንድ ሳምንት ስልኩ አላርፍ ብሎ ነበር ከሁሉም ደሞ ይበልጥ ደሞ ከትግራይ ህብረተሰብ ይመጣ የነበረ ስድብ በጣም በከፍተኛ ደረጃ ትንሽ የሚያስቆጣብ ነበር ምክንያቱም የትማታመልጥ እናጠፋhalle ወደ ጎሳ በጣም የዘቀጠ ስድብ እየሰደቡ ነበር እንግዲህ ይሄ ነው ትንሽ በተሰበ ነረበሸው እንጂ የትምርት ቤት ማቅረብ አልነበረም እንግዲህ ያም ቢሆን ብዙዎቹ ሁናቴውን ሲያውቁ አይ ይሄ እኮ ዝም ብሎ ሰው በዚህ ምክንያት ተናዶ ያደረጉት ነውና እሳቸው በዚህ ጉዳይ ውስጥ በፍጹም የሉበትም እንግዲህ የሚገርመኝ ደግሞ የኢትዮጵያ መንግስት ብዙ ጊዜ ብዙ ግፍ በኢትዮጵያውያን ላይ ሲደርስ ደውሎ የማያውቅ የመንግስት ተወካዮች ራሳቸው ደውለው እስከ ማስፈራራት የሚደረሱበት ጊዜ አለ እንግዲህ የሄደው በጣም የገረመኝ እንጂ የነሱ ደብዳቤ መፈረም ወደ ትምርት ቤት መጻፍ አይደለም ምክንያቱም እነሱ 1500 ማግኔሲ ያግታቸው በኔ በኩል ደሞ ተቀነባበሩቱ በሁለት ሳምንት ውስጥ ነው መሰለኝ ወደ 3000 ያግኝተው ያነውን ላኩት ማለት ነው ያሰቡት 2000 ነበር ግን ከ2000 በልጦ ወደ 3000 ገባ በሁለት ሳምንት ማለት ነው ያንን ካዩ በኋላ ትምርት ቤትም አይ እነዚህ ምን ዋጋ ያላቸውም ብሎ ተዋቸው እንደዚህ ነው ሁኔታ ይላል እንግዲህ ሁና ጊዜውን እንዳልወስድ በዚያው ላጠቃለ
የሚገርምና የሚያሳዝን ታሪክ ነው እንግዲህ አሁን በስራው ላይ ምንም አይነት ችግር የለም ወደ ስራው ተመልሰዋል እነዛም የሚያስፈራሩት ሰዎች ነገሮቹን ተረድተው አሁን ሁሉ ነገር ተሰራል ማለት ነው ፕሮፌሰር
አው ስራዬ በፍጹም አለቀቁም ማንንም ያወቀ ነገር የለም እንግዲህ ለአለቆቼም ነገር ካለ ለነገሩኝ ብዬ ይልቅስ እነዚህ ሰዎች ችግር የሚፈጥሩ ከሆነ የሚያስፈልገውን እርዳታ በሙሉ እንድናደርግ በህግ በደንብ እንድታስተዋውቀኝ ብለው ነበር በዚህ ምክንያት እኔም ያስተዋወቁት ነገር ምንም አልነበረም ምክንያቱም እንግዲህ ጠመንጃ ነበር ካላሽኪኖቭ ነበር እንግዲህ በልጆቼና በቤተሰብ ለፎቶግራፍ ላይ ያስቀመጡት ያ እንግዲህ በተጨባጭ ደረጃ እስካልደረሰ ድረስ ለትምርት ቤት የማስተዋውቅበት ጉዳይ ስላልነበረ እኔም በቃ እንደዚህ ከሆነ እንግዲህ እንተው ብለን በዛው ለተወን ማለት ነው
በጣም በጣም ጥሩ እሺ ፕሮፌሰር አሁን ወደ ዋናው ጥያቄ ንግባና የዛሬ ፕሮግራሜ ስለ ባንዲራ ነው አረንጓዴ ቢጫ ቀይ ባንዲራችን ብዙ መስዋዕትነት የተከፈለባት አጥንትና ደም የተከሰከሰባት እና ለዚህ ለኛ ማንነት እስካሁን የመቆማችን ማንነታችንና መለያ አርማችን ባንዲራችን ናት በባንዲራችን ምንም ድርድርም ተረድመንም ንግግርም አያስፈልግም ነገር ግን በጣም የሚገርመኝ ነገር አንዳንድ ሰዎች ይቺ አረንጓዴ ቢጫ ቀይ ባንዲራችን የሚኒሊክ ባንዲራ ናት የሚሉ ሰዎች አሉ። አንዳንዶቹም ደግሞ ነው ከሚኒሊክ በፊት በአጼ ዮሐንስም ጊዜ ነበረች በአጼ ቴዎድሮስ እንዲያውም አጼ ቴዎድሮስ ራሳቸው ላይ ያሰሯት እንደማሐረብ ነገር ባንዲራ ናት የሚሉም ሰዎች አሉ። አንዳንድ ወገን ደግሞ ነው ከእስራኤል የመጣች በድሮ ጊዜ ከእስራኤል በኩል የመጣ በእንግዲሁም በምን እርግጠኛ አይደለም በዛ የገባች ናት ይላሉ። አንዳንዶቹ ደግሞ ነው ከቀስተ ደመና ላይ ተወሰደች ከሃይማኖት እምነት የተወሰደ ምክንያት ከቀደስ ደመና ላይ የተወሰደች ምልክት ናት ይላሉና እንዴው ከታሪክ አንፃር ትክክለኛዋ ባንዲራ ከየት ተጀመረች መች ተጀመረች እንዴት ተጀመረች የሚለውን እስቲ
እንግዲህ በጣም ሰፊ ጥያቄ ነው ስለ ኢትዮጵያ ባንዲራ ከመናገራችን በፊት አንዳንድ ማለት የሚገባን ነገሮች አሉ ኢትዮጵያ ስንል በኢትዮጵያ ታሪክ ውስጥ ምን ማለታችን ነው ብሎ መጠየቅ ማስፈልጋጊ ነው ሶስት ነገር ነው የምናመለክተው ሁሉ ጊዜ አንደኛ ህዝብ አለ ሁለተኛ አገር አለ ሶስተኛ መንግስት አለ እነዚህ ሶስቱ ተጣምረው የሚሄዱ ሊለያዩ አይችሉም እነዚህን ሶስቱን ደግሞ የሚያጠቃልለው ሰንደቅ ዓላማ የሚል ነገር አለ ባንዲራ እንግዲህ ከጣሊያን የወሰድነው ነው በአገራችን ግን ሰንደቅ ዓላማ ነው የሚባለው ከጣሊያንኛ ባንዲራ ባንዲራ ማለት የወሰድነው ነው ይሄ ሰንደቅ ዓላማ አሁን ያለን ቀለም አረንጓዴ ቢጫ ቀይ በዛ አካባቢ የኢትዮጵያ ብቻ ሳይሆን አብዛኛው ህብረተሰብ የሚጠቀመው ነገስታት እስከተባሉ ድረስ በተለያየ መልኩ የሚጠቀሙት ቀለሞች ናቸው ለምሳሌ ግራኝ ሸዋንና የሽምብራ ኩሬን ጦርነት ካሸነፈ በኋላ ልክ ሸዋንና እዛ አካባቢ ያሉትን ጦር እንዲወጋ የሰጣች ያሰለፈው ጀነራል የሰጠው ባንዲራ ያው አረንጓዴ እና ቢጫ ነው። ሌሎችን በዛ መልክ ነው የዛ አካባቢ ባንዲራ ነው ማለት ይቻላል። ምክንያቱም ትልቅ ምስጢር አለው። አረንጓዴ ሁሉ ጊዜ ሊማትን ብልጽግናን ሀብትን ጤንነትን ሁሉን ያሳያል። ቢጫ ደግሞ አንድነትን መዋሃድን ያመለክታል። በዚህ ምክንያት ያ ቀለም በዛ አካባቢ የተለመደ ነው ማለት ነው። የኢትዮጵያ ባንዲራ ደግሞ አረንጓዴ ቢጫ ቀይ የሚለው የአፈታሪክ ነገር አለ። የጽሁፍ ነገርም ደግሞ አለ። በመንግስት ደረጃ ይሄ ነው የኢትዮጵያ ባንዲራ የተባለው ለክ ጣሊያን እንደተሸነፉት አጼ ምኒልክ ያውጁት ነው። ይሄ እንግዲህ በአዋጅ ደረጃ ይሄ ነው የኢትዮጵያ ባንዲራ ተብሎ በሕግ መሰረት የተሰጠ ማለት ነው። ከዛ በፊት ግን ያ ባንዲራ ወደ 1000 አመት ማለት እነዚህ ቀለሞች ወደ 1000 አመት ታሪክ አላቸው ይባላል። የዛጎ መንግስትም እሱን ነበር የሚጠቅሙት እንደዛ አይነቶቹን ቀለሞች። የግዴታ አንዱ ላይ አንዱ ታች ሊሆን ይችላል። የግዴታ አረንጓዴ ቢጫ አይደለም። አጼ ምኒልክም ሲያወጣለ እነቱን ለመናገር ባንዲራው አረንጓዴ ቢጫ ቀይ ያልነበረም የነበረው አዙሪት ነው። ቀይ ቢጫ አረንጓዴ ነበር። ግን በ1914 ዓመተ ምህረት ላይ ቀለሙ የአንድ የላቲን አሜሪካ ባንዲራ ጋራ የሚመሳሰል ስለነበረ የተገላቢጦሽ ሆነ። ቀዩ ወደ ታች ወረደ፣ ቢጫው በመካከል ቀረ፣ አረንጓዴው ደግሞ ወደ ላይ ሆነ። ከዛ ጀምሮ የኢትዮጵያ ባንዲራ ሆኖ ቆይቷል ማለት ነው። የአጼ ምኒልክ ደግሞ ባንዲራው እነዚህ ሶስቱ ቀለሞች እንግዲህ መለየት ያለብን ቀለሞች አሉ። ከዛ ደግሞ በቀለሞቹ ላይ የሚደረግ አርማ አለ። ያ አርማ ከመንግስት ወደ መንግስት ይቀያየራል። እነዚህ ሶስቱ ቀለሞች ግን መቼም ቢሆን አልተቀያየሩም። ለምሳሌ አጼ ምኒልክ ባንዲራ የምንላቸው በመካከሉ በቢጫው መካከል ማለት ነው፣ በቢጫው ላይ ማለት ነው ም የምትል ፊደል አለች፣ አጼ ምኒልክን ለማመልከት ነው። እሳቸው እንደሞቱ የመጣው ባንዲራ ሶስቱ ቀለም ብቻ ነው ማለት እያሱ ልጅ እያሱ ለውጭ ሀገር መንግስታት ላኩ የሚባለውን ባንዲራ ካልተቀበልን ማለት ነው። ግን በመንግስት ደረጃ ይታወቀ ነበረው ሶስቱ ቀለሞች ሚ ሳይጨመርበት እነዛ ተገላቢጦች ነው። ደግሞ የአጼ ምኒልክ ቀይ ቢጫ አረንጓዴ ነበረ። የልጅ እያሱ ደግሞ 1914 ማለት ነው አረንጓዴ ቢጫ ቀይ ማለት ነው። ከዛ ጀምሮ እስካሁን ድረስ የቀለም አልተቀየረም። ማኖ ልጅ እያሱ ለሌሎች መንግስታት ይልቁንም ለእስላሙ መንግስት ለቱርኩሹ መንግስት ላከ የተባለው ባንዲራ በዛ በሚ ቦታ አረብኛ ቋንቋ አንድ እግዚአብሔር ብቻ አለ፣ ሙሐመድ ደግሞ የሱ ነብይ ነው የሚለው ጽፉበታል ነው የሚባለው። እንግዲህ ነው አረብኛ ይቻል ላኢላ ኢላላ ሙሐመድ ረሰል ኢላህ ነው መሰለኝ። እንግዲህ አረብኛ ይህን ይቅርታ አድርጉልኝ። ግን እሱ እንደወደቀ የቀረው ይሄ እስከ 1900 ጣሊያኖች እስከወረሩበት ድረስ የነበረው ባንዲራ አረንጓዴ ቢጫ ቀይ ነው። ከዛ ጀምሮ ያ የጣሊያኖች እስከመጡበት ድረስ ቆዩ። ጣሊያኖች ደግሞ የራሳቸውን ባንዲራ አስገቡ። አንድ ያላልኩት ነገር ምንድን ነው? የአጼ ምኒልክ ባንዲራ ለየት ይላል። ምክንያቱም እነዛ ቀለሞች ሰያፍ ናቸው። ሰያፉ ነው በአንድ አራት ማዕዘን ውስጥ ነው ያሉት። ሰያፍ ሲሆኑ ደግሞ ከዚህ ከግራ ከምነሱበት ቦታ ሰፋ ይላሉ፣ ወደ መጨረሻ ደግሞ ልክ እንደ ቀስት ነው የሚሆኑት። በዛ መልኩ ነው የነበሩት። አሁን ያሉት ግን ሶስቱም ልክ ናቸው። አንዱ ከሌላው አይበልጥም፣ ሰያፍም አይደሉም፣ በትክክል ነው የሚመጡት። እዚህ ምክንያት ያ ባንዲራ ነው እንግዲህ ከአጼ ምኒልክ በጣም የተለየ ባንዲራ ነው ማለት ነው። ጣሊያኖች ሲመጡ ያደረጉት ባንዲራ ለየት ይላል። ከመካከሉ መስቀል አለበት ከዛ ዘውድ አለ የጣሊያን ንጉስ ማለት ነው ከዛ ደግሞ አረንጓዴ ከዛ በመጨረሻ ላይ ደግሞ ቀይ አለ ያ ከ1936 እስከ 1941 ዓመተ ምህረት ቆየ አሊያኖች እንደሄዱ አጼ ኃይለ ሥላሴ ደግሞ የራሳቸውን ማለት ለየት ያለ ባንዲራ አስቀመጡ ባንዲራ ስል ሁሉ ጊዜ አርማ ማለት ነው አርማ ጨመሩበት ያ አርማ የተጨመረው ምንድነው ብዙን ጊዜ በኢትዮጵያ ባንዲራ ይደረገ የነበረው አንበሳ ነው ያ አንበሳ ብዙ ጊዜ ዘውድ አለው አጼ ኃይለ ሥላሴም ያንን ጨምረው ከዛ በኋላ እንትን አንድ ሰንድ አንድ ብትር ቢጤ ይዟል በቀኙ ማለት ነው ያ ባንዲራ እንደገና በኃይለ ሥላሴ ጊዜ ከ1941 ዓመተ ምህረት እስከ 1974 ዓመተ ምህረት ቆየ ደርግ ሲመጣ ያንኑ የአጼ ኃይለ ሥላሴ ባንዲራ እንዲያዘ ቆየና ግን ዘውዱን አነሳው ዘውዱ ተነስቶ ልክ አንበሳው እንዳለ ቆየና ከዛ በ1975 ዓመተ ምህረት የራሱን ባንዲራ መጣ ልክ ወደ ልጅ ኢያሱ ጊዜ ተመለሰ ማለት ነው ምንም አርማ የሌለበት ቀለም ብቻ የሆነ ወደ ባንዲራ መጣ ማለት ነው ከዛ ደርግ ግን ሁለት አይነት ባንዲራ ነበረው አንዱ በይፋ የኢትዮጵያ ህዝብ ምልክት ነው የሚለውና የራሱ የሆነ ከመካከሉ ውስጥ በቢጫው ላይ ማለት ነው እንደ እሸት የሚመስል ክብ ነገር አለ እንግዲህ ብዙዎቻችን አላየንም ይሆናል አይታችን እንደሆነም አላቅም ከዛ ያ ግን በነሱ መካከል ነው እንጂ ኢትዮጵያ ባንዲራ ብሎ ለህብረተሰቡ አላመለከተ ደርግ ሲወድቅ ደግሞ ማለት ደርግ ከመውደቁ በፊት አንድ ሌላ ባንዲራ እንደ ራሱ አድርጎ ያቀርበዋል 1987 እስከ 1981 ይሄ ያ ክቡ ቀርቶ ምንድነው እንደ ጭልፊት አይነቱ ሆኖ በጣም መግለጡ ያስቸግራል ከመካከሉ ነው ልክ ቁጭ ነው ያለው በዚህ ምክንያት ያ ባንዲራ እነዚህ አሁን ያለው መንግስት እስከመጣ ድረስ ቆየ ከዛ ይሄ ደርግ ግን ይሄን ያመጣው በፊት ጊዜያዊ ስለነበረ በጊዜያዊነት ደረጃ ስለነበረ የሀገሩን ባንዲራ ሊቀይር አልፈለገም ምክንያቱም በጊዜያዊነት ከቀየረ ተቀባይነት ማይኖርም በሚል ነው ግን ይሄ ምርጫ ካስከደ በኋላ ያደረገው ነው ከዛ ይሄ አዲሱ መንግስት መጣ አሁን በስልጣን ያለው መንግስት ማለት ነው ልክ ወደ ልጅ ኢያሱ ዘመን ተመልሶ ባንዲራው አለምንም አርማ ራሱን የቻለ አረንጓዴ ቢጫ ቀዩ ነው ቀረ ግን በሺ ግንቦት 28992 ዓመተ ምህረት አንድ ወደ ሚዛን ቢጤ ከመካከሉ ያለ ባንዲራ አስቀመጠ ይሄ እንግዲህ በሺ ምንድነው ህገ መንግስቱ በሺ የተጸደቀው ምንድነው በ 31 ማለት በህገ መንግስቱ በአንቀጽ 3935 ላይ ህገ መንግስቱ ጸድቆ በአንቀጽ 31 ላይ ይቅርታ በአንቀጽ 31 ላይ በአንቀጽ 3 ላይ ባንዲራው ምን መሆን እንደሚገባው ስለገለጸ በ31 ኦክቶበር በፈረንጅ ነው የምናገረው 1996 ዓመተ ምህረት ላይ አሁን ያለውን ባንዲራ ከውስጡ አንድ ምንድነው የምንለው ብዙዎቹ አምባሻ ይሉታል አምባሻ እንግዲህ እንደምታውቁት ዳቦ ማለት ነው እኔ እንደምለው ደግሞ ኮከብ ብልጭታ ያለው ኮከብ ከውስጡ ያለበትን አስቀምጠዋል ማለት ነው ይሄ እንግዲህ የኢትዮጵያ ታሪክ በጠቅላላ ማለት ነው እንደዚህ ነው የባንዲራ ታሪክ ማለት ነው
ጥሩ በጣም የሚገርም ታሪክ ነው ግን ስለዚህ አሁን በዚህ ጊዜ ተጀመረች አረንጓዴ ቢጫ ቀይ ሶስቱ ቀለማቶች በዚህ ጊዜ ተጀመረ የሚባል በታሪክ ላይ እንደው ከየትኛው ነው የሚነሳው ማለት ነው ምክንያቱም ከንጽሕት ቴዎድሮስ በፊትም ነበር ማለት ነው የሶስቱ ቀለሞች
እንግዲህ እነዚህ ሶስቱ ቀለሞች በዛ አካባቢ በጣም የታወቁ ነበር እያንዳንዱ እንግዲህ የፖርት በኢትዮጵያ ታሪክ ውስጥ እንግዲህ የኢትዮጵያ ምሁራን እንግዲህ ብዙ ጊዜ ስለኝ በታሪክ የምናውቀው በዜና ነገስታት ነው በዜና ነገስታት እያንዳንዱ ንጉስ የራሱ ባንዲራ ይኖረዋል ያው ዋናው መሰረቱ የሆኖ ሳለ ለምሳሌ በመካከለ ቅዱስ ጊዮርጊስ እንዲያስቀምጥ ይችላል። አሁን አጼ ሱሲኒዮስ ተክለ ሃይማኖትን አቡነ ተክለ ሃይማኖትን ስለሞዱ በባንድራቸው ውስጥ አቡነ ተክለ ሃይማኖት ነው ቁጭ ያሉት። አንዳንዶቹ ደግሞ ከባንድራ ይልቅ ኩራተሪሱ የሚባል አለ። ኩራተሪሱ ማለት የኢየሱስ ክርስቶስ የኢሾክ የተንጉስ ማን ነው ኢሾክ በላዩ እንደ ዘውድ አድርጎ ጭኖበት አልነበረም የአይሁድ ንጉስ አንተ ነህ ይያሉ ሲሳለቁበት። እሱን እንግዲህ ሉቃስ የሳለውና ወደ ኢትዮጵያ የመጣው ስለነበረ ይባል ስለነበረ እሱን ይዞ ይሄዳሉ ብዙን ጊዜ። ማለት እንደ ምሳሌ በማነው ስሙ በአድዋ ጦርነት ተሸክሞ የሄዱት የቅዱስ ጊዮርጊስን ታቦት እንደማለት ነው። ያንን ኩራተሪሱን ይዞ ይሄዳሉ። በዚህ ምክንያት የተወሰነ በደንብ አድርጎ የተጻፈ ነገር የለንም። ከዚችም ከዛችም ትንሽ የሚጠቅሱ ፖርቱጊዞች ናቸው። እነዚህ ፖርቱጊዞች እንግዲህ ከነሱ መካከል የሚጠቅሰው ባድራስ የሚባል ነው። ምን ያህል እንደምታመን አናቅም፣ ግን እሱ ይሄ የኢትዮጵያ ባንድራ ነው። የአካባቢው ነገስታት የተለያየ ባንድራ አላቸው። ቀለሙም ደግሞ ይህንን ይመሳሰላል ብቻ ነው የምለው። በዚህ ምክንያት በታሪክ የጸና የተጻፈ ነገር የለንም። ግን ይሄ ቀለም ግን እነዚህ ሶስቱ ቀለሞች ግን ከፍተኛ ታሪክነት እንዳላቸው በኢትዮጵያ ብቻ ሳይሆን በዛ አካባቢ በሙሉ ያሉት የሚነግሱት ነገስታት የለመዱትና የሚጠቀሙ የነበሩት ባንድራ ማለት ነው። አንድ ነገር በዚህ ላይ ሊጨምር፣ ይሄ ባንድራ እንግዲህ የኢትዮጵያ ብቻ ሳይሆን በአድዋ ጦርነት ማግስት ስለተደረገ የአፍሪካ ባንድራ ይባላል። ፓን አፍሪካን እንግዲህ የድፍኑ የአፍሪካ ባንድራ ማለት ነው። አፍሪካውያን ይጠቀማሉ በሙሉ ያንን ቀለም እንደ መሰረት አድርጎ ነው የሚጠቀሙት። ከዛ አልፎ ደግሞ ይሄ የምንድነው ትራፊክ መብራት ስሰራ ሳለ መብራቱን የሰራ ጥቁር አሜሪካዊ ስለነበረና በጥቁርነቱ ትንሽ ይኮራበት ስለነበረ በጊዜውም በስድስተኛ ክፍል ቢጨርስም ሰፊ ያለ የተፈጥሮ ችሎታ ስለነበረው ያንን የትራፊክ መብራት ስፈጥር ሳለ እውነቱን ለመናገር ከሱ በፊትም ነበሩ፣ ግን የተሻለ ነው ብለው ለገበያነት አቅርቦ በአሜሪካ መንግስት ያጸደቀው ያው የኛው ባንዲራ ነው። የኛ ባንዲራ ቀለም ነው ማለት ይቻላል። ያደረገውም አውቆ መሰለኝ እንግዲህ ያን ጊዜ ኢትዮጵያ በዓለም ላይ ከዚህ ከአድዋ ድል በኋላ ገነነች ስለነበረ እሱ ያንን ባንዲራ ነው እንግዲህ በትራፊኩ መብራት ውስጥ ያስገባ። በፊት ሁለት ብቻ ነበሩ፣ እሱ ሶስተኛውን አስገባ ማለት ነው።
ከሱ በፊት ሁለቱ ብቻ ነበሩ ማለት ነው። ቀለሞቹ ምን
አይነት አዎ ብዙ ችግር ይፈጥሩ ነበረ። እቺ ምንድነው ብጫዋ አልነበረችም በፊት። ቁም ይላል ቆማለ፣ ብዙ ሰው ይጋጫል። እንግዲህ ያን ጊዜ መንገድም በደንብ አልነበረም። ሁሉም አይነት ነገር ነው የሚሄደው፣ ስትሬት ካርስ፣ መኪና፣ ባቡር። በዚህ ምክንያት ያ ችግር ስለነበረ እሱ ለመጀመሪያ ጊዜ ይህን አስገብቶ ከፍተኛ እንትን ነው ያደረገው፣ ማለት ፈጠራ ነው ያደረገው። ያ ፈጠራ በዓለም ደረጃ እንግዲህ ተቀብሎት ሰው በሙሉ የኢትዮጵያን ባንዲራ እንደ መብራት ባንዲራ አድርጎ እንደ መብራት መቆጣጠሪያ አድርጎ ይጠቀማል ማለት ነው።
በጣም በጣም ደስ ይላል። ታዲያ ይሄ ባንዲራ እንግዲህ እንደዚህ እንደነገሩት በጣም ጥልቅ የሆነ ታሪክና የቀደመ ታሪክም ያለው ነው። እንግዲህ እነዚህ ቀለሞቹ ከአጼ ምኒልክ በፊት የነበሩ ናቸው። እንግዲህ የአጼ ምኒልክ ባንዲራ ላይ ያሰኛት የቻለው ከአድዋ ድል በኋላ ደረጃዎቹን አረንጓዴ፣ ቢጫ፣ ቀይ አድርጎ በእንትን ማስቀመጥና ሾጣጣ የነበሩ ሼፓቸውን አስተካክሎ በአራት ማዕዘን ማስቀመጡ ነው። እንግዲህ አሁን እሱ ያደርጋቸው በዛን ጊዜ እንግዲህ ከአጼ ኃይለ ሥላሴም ከአጼ ምኒልክም እስከ ደርግ ዘመነ መንግስት ይህ ምልክት ያለበት ባንዲራ በፓርላማ ወይ በቤተ መንግስት ውስጥ ይሰቅላል እንጂ የተለያዩ በመንግስት ተቋማቶች ላይ አይሰቀልም። እንደው በውጭ ዓለምም የኢትዮጵያኖች ስብስብ ባለበት ቦታ ላይ በተለያየ ሴንተር ላይ አይሰቀልም። የሚሰቀለው አረንጓዴ፣ ቢጫ፣ ቀዩዋ ብቻ ናት ይባላል። አሁን ደግሞ እንደምናየው በተለያየ ቦታ አይደለም፣ በሀገር ቤት ውስጥ በውጭም ዓለም በኮሚኒቲውም በተለያዩ የኢትዮጵያኖች ስብስብ ባለበት ቦታ ሁሉ ምልክት አምባሻም ወይም ኮከብ ያለበት ባንዲራ ከሌለ ተቃዋሚ የሚያሰኝበት ደረጃ ተደርሷል። ስለዚህ ከዚህ ከታሪክ አንፃር እንዴት ነው ይሄ ነገር ትክክል ነው ወይ? በዛን ጊዜ በንጉሶቹ ዘመን እስከደርግ ባለው ውስጥ በተለያየ ቦታ ላይ ይሰቀላሉ የምልክት ያለበት ባንዲራ?
አዎ፣ አንድ ነገር ማከም ይገባን የባንዲራ አመጣጥ ነው። ባንዲራ መጀመሪያ በታሪክ ላይ የታየው በ1600 ማለት በአውሮፓውያን በምዕራባውያን ማለት ነው። እነሱ ሲሰቅሉ ሳሉ መርከብ ነው። መርከብ ሲሄድ ሳለ የማን ነገር መርከቡን ለማሳየት ባንዲራቸውን ነው የሚሰቅሉ። ያ ባንዲራ በተወሰነ ጊዜ የመንግስት ባንዲራው ነው ቀረ። እኛ ይሄ እንግዲህ በእኛ ዘመን በእኛ ታሪክ ውስጥ አጼ ካሌብ አድርገውት ይሆናል ወደ አረብ ሀገር ወረራ ሲሄዱ። በእኛ አጼ ምኒልክ እንግዲህ ትንሽ ያደናገርኩ ይመስለኛል። አጼ ምኒልክ ባንዲራ በጣም የተለየ ነው። ሰያፍ ነው ማለት ሰያፍነት ነው ያለው። ቀጥ ያለ እንትን አይደለም። ቀጥ ያለ ያመጡት በ1914 ዓመተ ምህረት ላይ ነው። ቀለሙም አጼ ምኒልክ በቀይ ይጀምራል፣ በአረንጓዴ ያልቃል። በ1914 የመጣው ግን በቀይ ይጀምራል፣ በአረንጓዴ ይጀምራል፣ በቀይ ያልቃል። በዚህ ምክንያት የተለየ ነው ከአጼ ምኒልክ። የአጼ ምኒልክ በመካከሉ ሚ አለ በቢጫው ላይ። ይሄ በ1914 የመጣው ግን ያ ሁሉ የለውም። ይሄ መሰረታዊ ቀለሞችን ብቻ የያዘ ነው ማለት ነው። ያ ባንዲራ እንግዲህ የኢትዮጵያዊነት ምልክት ነው። የኢትዮጵያዊነት ምልክት ባንዲራ ማለት የዚያ የሀገሩ ምልክት ማለት ነው። ህዝቡ ኢትዮጵያዊነትን ለማሳየት በሚፈልግበት ቦታ ሁሉ የሚሰቀልበት እንግዲህ በህግ ነው የሚደነገገው፣ ህግ ነው የሚወስነው። ይሄ ባንዲራ የሚሰቀለው በዚህ በዚህ አካባቢ ነው፣ በዚህ በዚህ መሰቀል አይችልም የሚለው ህግ ነው። እንግዲህ ኢትዮጵያውያን ከህግ አልፎ ወይ ደግሞ በፍላጋታቸው ካደረጉ ህግ እስካላፈረሱ ድረስ ለእኔ ተቃራንነት፣ ተቃውነት ወይ ተጻራሪነት ያለው አይመስለኝም። ስለዚህ አሜሪካ ሀገርም ቢሆን ባንዲራቸው በእንትን ውስጥ የለም፣ በኮንስቲቱሽን ውስጥ የለም። የተለየ የራሱ እንትን አለ። በዛ በተለየ የባንዲራ አፈጣጠር የባንዲራ ምን መሆን እንዳለበት ህጉ ካጸደቀ በኋላ በዛ ህግ ተመስርተው ነው እንግዲህ በሰሪዎቹ ባንዲራ ነው የሚሰሩት። ባንዲራ በየጊዜው ይቀየራል። ለምሳሌ አሜሪካ ባንዲራ በጣም ብዙ ተቀያይሯል ከታሪክ ወደ ታሪክ። ምክንያቱም አንዳንድ ባንዲራ ጨቋኝ ሊባል ይችላል። ለምሳሌ የቦሊቪያን የወሰድን እንደሆነ አንዱ ጎሳ በዛ ባንዲራ ያንን ባንዲራ እንደ ጨቋኝ አድርጎ ስለተመለከተ እነሱን ለማስደሰት ተብሎ ደግሞ ሌላ አርማ ወይ አንድ ነገር ይጨመራል። የአሜሪካም ቢሆን አሁን አንዳንዶች መንግስታት ባንዲራቸው እና ለምሳሌ የደቡቦቹ ባንዲራቸውን የሚቀበል የለም። ምክንያቱም የጨቋኝነት ምልክት አለው ማለት ነው። በዚህ ምክንያት የኢትዮጵያ ባንዲራ በታሪክ መሰረት ጨቋኝነት የሚያሳይበት ምክንያት የለም። ምክንያቱም ንጉሱ እንግዲህ ከዚህ በፊት እና የጻፍኩትን አንባችሁ እንደሆነ ንጉሱ የማንም ጎሳ ንጉስ አይደለም። ራሱንም ማዕረጉንም ሲገልጽ ሳለ ንጉሰ ጽዮን ንጉሰ ነገዛ ኢትዮጵያ ነው የሚለው። ኢትዮጵያ ስለሳለ ብዙ ሃይማኖት፣ ብዙ የተለያዩ ህብረተሰቦች፣ የተለያዩ እምነቶች፣ የተለያዩ ባህሎች፣ የተለያዩ ቋንቋ መኖራቸውንና የራሳቸው ነገስታት መሆናቸውን ያመለክታል። ንጉሰ ጽዮን ስለሳለ ግን በክርስቲያኑ ዓለም ውስጥ እሱ ብቻ ስለሆነ የራሱ ነው የሚያመለክተው። በዚህ ምክንያት ያ ባንዲራ በሶስቱ ቀለምስ በአንድ በኩል የአካባቢው ባንዲራዎች ቀለሞች በሙሉ ያጠቃልላል፣ በሌላ በኩል ደግሞ የህብረተሰቦችን በሙሉ ያጠቃልላል ማለት ነው። ግን አሁን በአጼ ኃይለ ሥላሴ ጊዜ የመጣ ምንድን ነው? ያ አንበሳ መጨመሩ ነው። አንበሳ ሲጨመር እንግዲህ ንጉሰ ጽዮን ይሁዳ አንበሳ እንደማለት ነው። ያ እንግዲህ ለአንዳንዶቹ ልዩ ስሜት ሊፈጥር ይችላል። ያ እንግዲህ በዚህ ምክንያት ነው ማነው በልጅ እያሱ ጊዜ ይሄ ምልክት እንዳይጨመር በቃ መሰረታዊ ጥቁር ማለት ቀለሞች ብቻ እንዲሆኑ የተደረገው ማለት ነው። እንግዲህ በጠየቀኝ ጥያቄ ምንድን ነው ባንዲራ የት መሰቀል እንዳለበት ማን መያዝ እንዳለበት የሚወስነው ህጉ ነው። እንግዲህ ህጉ ካለ ማንም ሊሰቅል ይችላል ካለ፣ ወይ በተወሰነ ሁናቴና ጊዜ ነው መሰቀል ያለበት ካለ እንግዲህ በህግ የምታዘዝ በዛ በህጉ መሰረት ያደርጋል ማለት ነው።
ስለዚህ የህዝቡን ያሳተፈ የህዝቡን ፍላጎት ያሟላ ህግ ሲሆን ነው ማለት ነው።
አዎ ባንዲራ ሁሉ ጊዜ የህግ ነጸብራቅ ነው የህዝብ ነጸብራቅ ነው። ይልቁንም በኢትዮጵያ አልቆ አገር መንግስት ህዝብ እነዚህ ሶስቱ ባንዲነት የማይሄዱበት ሁኔታ ካለ ያ ባንዲራ ሊባል አይችልም። ምክንያቱም ወይ ህዝቡ ከመንግስቱ ጋር ተጣልቷል ወይ መንግስት ከህዝብ ጋር ተጣልቷል ወይ ደግሞ አገር ሰላምና ብልጽግና ወይ ሀብት ወይ ምን የለም። በዚህ ምክንያት ይህንን ሶስቱን ማስተካከሎ አዋህዶ አገናዝቦ ምን በሰላም የማከድ መንግስት ከሆነ ባንዲራው ያንን ሊያጸባርቅ አይችልም ማለት ነው።
ለትክክል በቃ ጥያቄ ተመለሰልኛል። እሺ አድማጮቻችን እየተከታተላችሁ ያላችሁት በአትላንታ ኢትዮጵያን ኮሚቴ ሬዲዮ ከፕሮፌሰር ሃሊላሪ ቦጋኖ ስለ ባንዲራ ቃልና ጥያቄ ያደረገለ ነው። አሁን እስቲ ብሬክ እንወሰድና አንድ ዘፈን ስልክ አለ መስመር ላይ። ኦኬ ዘፈኑ
ሳና ክብሬ አረሳ ገሬ
እንዴት ነሽ? እናስልኝ እንደምናችሁ ደህና ናችሁ ወይ?
እግዚአብሔር ይመስገን። እንዴት ነው ዘኔ
እንግዲህ ነው ጉድ ጉድ ያለን ነው የአትላንታ እናቶችን ጋብዘናል። እንግዲህ ይሄን ዝግጅት መጥተው እንደሚሳተፉ ተስፋ እናደርጋለን። ድንኳን ጥለናል፣ ግቢያችን ፈልቷል፣ ምግብ ተዘጋጅቷል። እንግዲህ ሽር ምጥስ ብለው እናቶቻችን ከነባሎቻቸው መምጣት ይችላሉ። እንደዚህ አይነት ሁኔታ ላይ ነው ያለነው።
አሁን እስቲ ለአድማጮቻችን ይሄ የኢትዮጵያ ኮሚኒቲ እናቶችን ቀን ሲያከብር ለስንተኛ ጊዜው ነው? በዝግጅቱ ላይ የሚቀርቡትስ እንደው ዝግጅቶች ምን ምን ድርጅቶች ናቸው? አሁን ለምሳሌ ምግብን በተመለከተ፣ መጠጥን በተመለከተ፣ ጨዋታን በተመለከተ እንደው ምንድነው ድባቡ እዛ ኮሚኒቲ?
ሁሉ ነገር አለን። የቡና ሴረሞኒ አለን። ስድስተኛ አመታችን ነው ይሄንን የእናቶች ጊዜ ስናከብር። በ2012 ወይዘሮ ኤክስቴን እንኳን አልነበርኩኝ የዛን ጊዜ። ወይዘሮ ኤክስቴና የተወሰኑ ሴቶች ተሰብስበው የመጀመሪያውን የእናቶች ጊዜ እንትን ያለው ስፕሪንግ ቼዝ አፓርትመንትስ ነው። የዛን ጊዜ ቤታችን ሬዲ አልነበረም። ከዛ በኋላ ግን ይኸው ለአምስት አመት አዲስ ኮሚኒቲ በገዛው ማዕከል ሴንተር ውስጥ ነው የምናከብረው። በጥሩ ሁኔታ ነው እስካሁን ደስ ስናከብረው የቆየ ነው። አሁንም እንደገና በልዩ ድምቀት ልናከብረው ጉድ ጉድ እያልን ነው። በዚህ ፕሮግራም ላይ የሚሳተፉ ወጣት ተጫዋቾች፣ ወጣት ቲያትር ኪነት ምናምን የሚያሳዩ አሉ። የእናቶች ትርኢት ይታያል። ስለ እናቶች አንዳንድ ነገር የሚናገሩ አምስት ሰዎችን እንትን ብለናል። እነሱ ስለ እናታቸው ይናገራሉ። ከዛ ሌላ ደግሞ ስለ ጀግናችን ስለ ወይዘሮ ሸዋረገድ ተክሌ ትንሽ የምንለው አለ ከታሪክ ማህደር። እንግዲህ ይህንን የመሳሰለ ነው። በዚህ አጋጣሚ ወንድሞቻችንንም ስለ ሚስቶቻቸው ወይም ስለ እናቶቻቸው መናገር የሚፈልጉ ከሆነ እነሱንም እንደዚሁ እንጋብዛለን ማለት ነው። የምግቡ አይነት እንትን አለ፣ ባርቢኪው አለን፣ ደረቅ ምግቦች በብዛት አሉን፣ ቆሎ፣ ዳቦ የመሳሰሉ፣ ኬክ አለን፣ አበባ እንሰጣለን። ለመጀመሪያ በኦን ታይም ለመጡ እናቶች አበባ አዘጋጅተናል። ስለዚህ እንግዲህ መጡና ኑና ተቋደሱ የኢትዮጵያን ኮሚኒቲ እናቶችን ቀን። በተለይ ይሄንን ቀን የምናከብረው በተለይ ብቸኝነት ወይም እናታችሁን ያጣችሁ በሞት በተለያየ ምክንያት ያጣችሁ እናቶች በዚህ ጊዜ መጥታችሁ ከኛ ጋር አብራችሁ እንድናከብር ነው የምንጠይቀው።
በጣም አሪፍ ነው ዘኒ። በእውነት ከጊዜያችን አኳያ እንትን ስላለን በቃ እናቶች በኢትዮጵያ ኮሚኒቲ የተዘጋጀላችሁን የአድናቆትና የአክብሮት የፍቅር ገለጻ መጥታችሁ ባካችሁ ተቀበሉ የሚል የኢትዮጵያ ኮሚኒቲ
አንድ ጊዜ ዮናስ መናገር ማመስገን የምፈልገው ሰዎች አሉ።
አንድ ሰው አለ ዘኒ፣ መልሼ ላስገባሽ አንዴ። አቶ መርድ አለ መስመር ላይ። መርድ
መቀጠል ችላለሁ?
ትችላለህ፣ ቀጥል አቶ መርድ።
እሺ፣ እኔ እንኳን የፕሮፌሰር ኃይሌን እንደው ገለጻ በእውነት በጣም ነው የተከታተልኩት። በጣም የሚያስደስት ነው። ከዚህ በፊትም ብዙ ትምህርት ለኮሚኒቲው ሲያቀርብ ምስክር ሆኜ አይቼዋለሁኝ። በኢትዮጵያ ጉዳይ ላይ እውነቱን የሚናገር የታሪክ አዋቂ ስለሆነ ቀጥልበት እላለሁ። የኔ አጠር ያለች ጥያቄ ናት። በመጀመሪያ ለእናቶች በሙሉ እንኳን ለእናቶች ቀን በሰላም አደረሳችሁ እላለሁኝ። ግማሹ የሶሳይቲው ክፍል ስለሆኑ ካለነሱ ምንም ነገር ሰክሰስፉል እንደማይሆን በአጼ ምኒልክ እና በእቴጌ ጣይቱ አይተነዋል። ወደ ባንዲራ ልመለስና ባንዲራ የውክልና እና የተጠያቂነት ጉዳይ ያለበት ይመስለኛል እኔ። ለዚህም ነው አሁን አሜሪካን ሀገር እንኳን በጥላቻ ላይ የተመሰረተ ባንዲራ እንዲያወርዱ እውነተኛውን ፌርነስ እና ውክልናና ትሩ ሬፕሬዘንቴሽን ያለውን ወደ ላይ ማውጣት የያዙት እና በዚህ ጉዳይ ላይ እኛም ሀገር እኔ የሚመስለኝ እውነተኛ ውክልነትና ወካይና እውነተኛ ተጠያቂነትን በትሩ ሬፕሬዘንቴሽን ያለውን በየቦታው እንደ ጉድ እየታየ ያለበት ምክንያት ይሄ አይመስልህም ወይ? ለፕሮፌሰር ይሄ ነው ያለኝ ጥያቄ። በተረፈ በርታ ማለት ፈልጋለሁ።
አመሰግናለሁ። አንድ አድማጭ አለ መስመር ላይ አለ። ኤርሚ
ኢትዮጵያን ኮሚኒቲ ሬዲዮ
ደህና ይስጥልን። አየር ላይ ነኝ።
አየር ላይ ነህ ማለበል።
ደህና ይስጥልን ወርቅሸት።
ወርቅሸት እንደምን አለ?
እግዚአብሔር ይመስገን። ደህና ይስጥልን። ጥያቄ ለፕሮፌሰር ኃይሌ ለማቅረብ ነበረ ይቻላል?
እሺ እሺ።
እሺ፣ በመጀመሪያ መልካም እናቶች ቀን ለሁሉም ለእናቶች ለልጆች እና ለቤተሰብ ሁሉ በጣም አመሰግናለሁ እግዚአብሔር ይስጥልኝ።
እሺ
በ15ኛ መቶ ክፍለ ዘመን የነበሩት ንጉስ አጼ ዘርዓ ያዕቆብ 34 አመት የኢትዮጵያ ንጉስ ነበሩ እና ለጦርነት ሲዘጋጁ እኚህ ንጉስ ሰራዊቱን መጀመሪያ መጎብኘት ነበረባቸውና በሰራዊቱ ግራና ቀኝ ሰንደቅ ዓላማው እንዲተከል አዘዙ ይላል የተክለ ጻድቅ መኩሪያ መጽሐፍ። እና ያ ሰንደቅ ዓላማ እንግዲህ የቆየ ዘመን እንደሆነ ሱም ገልጸውታል። ግን በዛን ዘመን በዘርዓ ያዕቆብ ዘመን የነበረው ሰንደቅ ዓላማ ቀለም አይገልጽም እዛ ላይ። በዚህ ጉዳይ ላይ ያደረጉት ሪሰርች ካለ ቀለሙ በዛን ዘመን ይታወቅ ነበር ወይ? ያለ መጠየቅ ነው። አመሰግናለሁ።
እሺ ይቅርታ እንግዲህ አሁን ያለን የሰዓት 3 ደቂቃ ነው የቀረን። ማድራ አንድነት ተዘጋጅቶ 1 ደቂቃ ነው የቀረን። ይቅርታ ማድራ አንድነት እየተበቀን ነው። ይሄንን ፕሮፌሰር ኃይሌ ጊዜ ካሉት ለሚቀጥለው ፕሮግራም ላይ ወይ በስልክም ወይ በአካልም ተገኝተው እነዚህ ሁለት ጥያቄዎች ያቶ መርድና ያቶ ወርቅሸትን ጥያቄ የሚመልሱ ከሆነ ያን ጊዜ ስልክ ልስጣለሁ። ምክንያቱም አሁን ሲሉንም መልቀቅ ስላለብን ነው ለማድራ አንድነት።
እሺ በጣም ጥሩ።
እሺ
ምን ይችላል እንግዲህ ተሎ ብዬ ሊመልስ የአጼ ዘርዓ ያዕቆብን በተመለከተ ስለ ቀለሙ ምንም አናቅም። እንግዲህ አንትኖች ፖርቱጊዞች በሚጽፉበት ኳላ ቆይተው ወደ 2 ዓመት ቆይተው ነው የጻፉት። የዛ አካባቢ በዛው መሰረት መሆን አለበት ነው የሚባለው። እንግዲህ ከነዚህ ቀለሞች ውጪ ሌላ ላይኖር ይችላል የሚል ነው። በሁለተኛ ደረጃ የውክልናን በተመለከተ በዚህ ምክንያት ነው እኔ ህዝብና አገር መንግስት ካልተስማሙና ካልተጣጣሙ ባንዲራ ሊወክላቸው አይችልም። ምክንያቱም አንዱ ሌላውን አይወክልም ማለት ነው። አሁን መንግስት ለምሳሌ ከህዝቡ ጋር ግንኙነት ወጣ መጣጣም ከሌለው ባንዲራውን ቀይሮ ይሄ ነው እኔ የሚወክል ካለ የህዝቡን ውክልና የህዝቡን ስሜት አይገልጽም ማለት ነው። በዚህ ምክንያት ባንዲራ እውነትም እኛ ምልክት ነው የምንለው የህዝብ መግለጫ ነው የምንለው እውነትም ውክልናንም ያሳያል። እንግዲህ አንድ ያልት ትንሽ የተሳሳትኩ ነገር ላርም እዚህ የምኒልክን አጼ ምኒልክን ሰያፍ ብቻ ነበር ብያለሁ። ግን ያ ሰያፉ ከአንድ አመት በኋላ ተቀይሮ ወደ ነበር ነው ባንዲራ ተመለሰ ሊበል እዛው ላጠቃልል። እግዚአብሔር ይስጥልኝ በጣም አመሰግናለሁ። ደህና ሁኑልኝ።
እሺ በጣም እናመሰግናለን። እንግዲህ